ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ዲናስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 29 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል እስቲ እንነጋገር እስቲ እንደማመጥ በሚል ርዕስ ወቅታዊውን የኢትዮጵያን የፖለቲካ ሁኔታ በሚመለከት የቀረበ ሐተታ አለን። በማከታተልም ሁለት ሐተታዎችን በተከታታይ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
የወያኔው ጭምብል የሆነው የኢህአዴግ ስራ አስፈጻሚ ኮሚቴ ማክሰኞ ግንቦት 28 ቀን ባደረገው ጠቅላላ ስብሰባ በመንግስት ይዞታ ስር የሚገኙ የማምረቻና የአገልግሎት ሰጪ ተቋሞች ለግል ባለሀብቶች እንዲሸጡ የወሰነ መሆኑ ታውቋል። የስራ አስፈጻሚው ስብሰባ የኢትዮ ቴሌኮም የኤሌክትሪክ ኃይል ማመንጫዎችና የኢትዮጵያ አየር መንገድን አስመልክቶ አብዛኛው ድርሻ የመንግስት ሆኖ ሌላው በአገር ውስጥ ሆነ በውጭ ለሚገኙ የግል ባለሀብቶች እንዲሸጥ ሲወስን፣ ሌሎች በአሁኑ ወቅት በመንግስት ይዞታ ስር ያሉ የስኳር፣ የኢንዱስትሪያል ፓርክ፣ የሆቴልና የተለያዩ የፋብሪካ ምርት የሚያመርቱ ተቋሞች ከተቻለ ሙሉ በሙሉ ካልሆነም በከፊል በግል ባለሀብቶች እንዲያዝ የወሰነ መሆኑ ታውቋል። እቅዱ ቀደም ብሎ በወያኔ መሪዎች የተነደፈ ለመሆኑ በተለያዩ ዘገባዎች የተጠቆመ ሲሆን ከዚህ በፊት በዚህ ጉዳይ የወያኔው መሪ ደብረ ጽዮን ያስተላለፈው የጽሑፍ መልእክት ተጋልጦ መዘገቡና እንዲሁም ኃይለ ማርያም ደሳለኝ ባለፈው ወር መጀመሪያ ላይ ብሉምበርግ ለተባለው የዜና ወኪል ከሰጠው ቃለ ምልልስ ውስጥ እቅድ መኖሩን የገለጸ መሆኑ ይታወቃል። በአሁኑ ወቅት አገዛዙ ይህንን እቅድ ተግባራዊ ለማድረግ የተገደደበት ምክንያት እየነጠፈ ሄዶ አገሪቱ ከፍተኛ አደጋ ላይ የጣለውን የውጭ ምንዛሪ እጥረት ለመቋቋም መሆኑን ቢገልጽም ዜጎች የተለያየ አስተያየት እየሰጡ ይገኛሉ። ያገዛዙ ደጋፊዎች የሆኑ ሁኔታውን እንደ መልካም እርምጃ ወስደው እንዲያውም ስታክ ማርኬት በአስቸኳይ መቋቋም አለበት የሚል ሐሳብ ሲያቀርቡ፣ ሌሎች ደግሞ ባለፉት 27 ዓመታት የኢትዮጵያን አንጡራ ሀብት በመዝረፍ ከፍተኛ ሀብት ያከማቹት እንደ ኤፈርት አይነቱና ሌሎች የወያኔ ቱጃሮች እንዲሁም እንደ ሜድሮክ አይነቱ የአላሙዲ ኩባንያ የሚቀራመቱት ጥቅም በመሆኑ ዞሮ ዞሮ ለኢትዮጵያ የሚጠቅም አይሆንም ይላሉ። የእነዚህ ድርጅቶችን ውስጣዊ ሁኔታ የሚያውቀው ወያኔ ብቻ በመሆኑ እንዳሻው ይጫወቱበታል የሚሉ ዜጎች ግልጽነት፣ ተጠያቂነት በሌለበት የመገናኛ ብዙሃን ነጻ ሆኖ በማይንቀሳቀስበትና የዜጎች መብትና ነጻነት ባልተከበረበት ሁኔታ ከፍተኛ ዘረፋ ሊካሄድ ይችላል በማለት ስጋታቸውን ይገልጻሉ። መንግስት በሞኖፖል ይዟቸው የቆዩት ተቋሞች ወደ ግል የሞኖፖል ይዞታ ከተቀየሩ አስከፊ ሁኔታ የሚፈጠር መሆኑን የሚገልጹ በርካቶች ናቸው። ማክሰኞ ግንቦት 28 ቀን የተሰበሰበው የወያኔው የኢህአዴግ ስራ አስፈጻሚ ኮሚቴ ያሳለፈው ሌላው አብይ ጉዳይ ከጥቂት ዓመታት በፊት የኤርትራና የኢትዮጵያ የወሰን አካላይ ኮሚሽን የተባለው ተቋም ባድሜን ጨምሮ ሌሎች ሰፊ አካባቢዎች ለሻቢያ ለመስጠት የወሰነውን ውሳኔ አለምንም ቅድመ ሁኔታ ሁለቱም ወገኖች እንዲቀበሉ የሚያስገድደውን የአልጀርሱ ስምምነት ድርጅቱ ተቀብሎታል የሚል ነው። ቀደም ብሎ ኮሚሽኑ ባድሜና ሌሎች አካባቢዎች ለኤርትራ እንዲሰጡ ሲወስን፣ ሻቢያ ውሳኔውን ወዲያውኑ ሲቀበል ወያኔ አሻፈረኝ ብሎ መቆየቱና በወቅቱም የኮሚሽኑ ውሳኔን በማድበስበስ ለኢትዮጵያ ተፈርዶላት በማለት እነ ስዩም መስፍን በአደባባይ ያወናበዱ እንደነበር ይታወቃል። የአልጀርሱን ስምምነት ተቀበለናል የሚለው ውሳኔ ዝግጅት ሲደረግበት የቆየ መሆኑን ለመግለጽ ቀደም ብሎ የሻቢያው ኢሳያስና አብይ አህመድ ዱባይ ላይ በሚስጥር መገናኝታቸው እንዲሁም በአሜሪካው ባለስልጣን በያማሞቶ ያስመራ የጅቡቲና አዲስ አበባ ጉብኝት ሁለቱን ወገኖች ለማስታረቅ መሆኑን በመጠቆም ዘገባ ማቅረባችን ይታወሳል። እስካሁን በሻቢያ ባለስልጣኖች በኩል በጉዳዩ ላይ የተሰጠ የይፋ መግለጫ የለም። በባድሜ ምክንያት በተደረገው ጦርነት ከመቶ ሺህ ዜጎች በላይ ሕይወታቸውን የከፈሉበትና በርካታ ንብረቶች የወደመ ሲሆን በወቅቱ የሃፓና አንዳንድ ወገኖች ጦርነቱ ማንንም ሊጠቅም የማይችልና በከንቱ በርካታ ሕይወት የሚያስከፍል ይሆናል በማለት መጠቆማቸው ይታወቃል። ሜቴክ በተባለው የወያኔ የመዝረፊያ ድርጅት የተሰሩ አውቶቡሶች በአጭር ጊዜ ውስጥ እየተሰባበሩና ከአገልግሎት ውጭ መሆናቸውን አዲስ ፎርቹን የተባለው የዜና ተቋም ዘግቧል። በአዲስ አበባ አገልግሎት በመስጠት ላይ የሚገኘው የአንበሳ አውቶቡስ በአሁኑ ወቅት ተሰናክሎበት ለጥገና ካሰማራቸው 97 አውቶቡሶች ውስጥ 86 የሚሆኑት ቢሾፍቱ በሚገኘው የሜቴክ ብረታ ብረትና ኢንጂነር ተቋም የተሰሩ መሆናቸውን የዜና ተቋም ዘግቧል። ከአምስት ዓመት በፊት የአዲስ አበባ ከተማ አስተዳደር ኮሚቴ ከገዛቸው 500 አውቶቡሶች መካከል በአሁኑ ወቅት በደና የሚንቀሳቀሱት 216 ብቻ መሆናቸውም ተነግሯል። ባለፈው ሳምንት በኢየሩሳሌም በሚገኘው የኢትዮጵያ ተዋሕዶ ቤተክርስቲያን ገዳም ውስጥ በነበሩ አገልጋዮች ላይ የእስራኤል ፖሊሶች የወሰዱት እርምጃ እየተወገዘ መሆኑ ታወቀ። በአካባቢ የተፈጠረ የወንጀል ድርጊትን ለመመርመር ነው የመጣ ነው የሚሉ ፖሊሶች በዚያ የሚገኙትን መነኩሴዎች ከመስደባቸው በላይ አንዳንዶቹን ለማሰር የሞከሩ መሆናቸውን አንድ የእስራኤል ቴሌቪዥን ቻናል አሳይቷል። መነኩሴዎቹ የታሰሩት መታወቂያ ተጠይቀው ለማሳየት ፈቃደኛ ባለመሆናቸው ነው በማለት የፖሊስ ቃል አቀባይ አስታውቋል። መነኩሳቱ የገዳሙን የባለቤትነት ሰነድ ቢያሳዩም ፖሊሶች መነኩሳቱን አስወጥተው ገዳሙን የዘጉ መሆናቸው ተዘግቧል። ፖሊሶች መነኩሴዎችን በሚያንገላቱበት ወቅት ወደ መሬት የተወረወሩ የ84 ዓመት አባት ሕክምና ያስፈልጋቸዋል ተብሏል። በእስራኤል የሚገኘው የወያኔ ኤምባሲ ሁኔታው ከፍተኛ የሆነ የዲፕሎማሲ ግጭት ይፈጥራል በማለት ያስፈራራ ቢሆንም እስካሁን የወሰደው እርምጃ እንደሌለ ታውቋል። ድርጊቱ ግን በብዙዎቹ ዘንድ እየተወገዘ ነው። ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። በጓችማላ እሁድ ዕለት በተከሰተው እሳተ ገሞራ ምክንያት የሞቱት ሰዎች ቁጥር 75 የደረሰ ሲሆን 192 ሰዎች የደረሱበት አለመታወቁ ተገልጿል። ማክሰኞ ዕለት እሳተ ገሞራው አዲስ ጭስና ንጥረ ነገር እየተፋ ወደ ታች በመውረዱ በአካባቢው የሚኖሩ ሰዎች ቤት ንብረታቸውን እየጣሉ መሰደድ ተገደዋል ተብሏል። እሁድ ዕለት በተከሰተው እሳተ ገሞራ ምክንያት አካባቢው ከፍተኛ ግለት ያለው በመሆኑ በአደጋው የተጎዱ ዜጎች ለማዳንም ሆነ ለመፈለግ አስቸጋሪ ሁኔታ የፈጠረ መሆኑ ተዘግቧል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባደረገው ስብሰባ በሊቢያ በሚቀጥለው ዓመት ታህሳስ ወር ውስጥ ሊካሄድ የታቀደውን የፕሬዝዳንትና የፓርላማ አባላት ምርጫ የሚደግፍ መሆኑን ገለጸ። ከጥቂት ቀናት በፊት የተለያዩ የሊቢያ ተጻራሪ ኃይሎች ፈረንሳይ ውስጥ በመገኘት በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አማካይነት ተሰብስበው በሚቀጥለው ዓመት ታህሳስ ወር ውስጥ ጠቅላላ ምርጫ ለማካሄድ የተስማሙ ሲሆን ምክር ቤቱም ይህንን ተቀብሎ ያጸደቀው መሆኑ ታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Yet no one can hold
እስቲ እንነጋገር፣ እስቲ እንደማመጥ። ማርያ ቴሬዛውም በድንገት ያልቀና ሲኞሬ ሶላቶም ጥሎ ይጣፋና ያስተዛዝበናል ይሄ ቀን ያልፈና የተባለውን ማንሳት እንገደዳለን። ዛሬ ወያኔ ሊቆረጥ ያለውን እድሜውን ለማራዘም በፈጠረው ግርግር ተጠቅመው የህዝብን ትግል አስቁመውና አሳልፈው ሰጥተው ውሱንና ግላዊ ጥቅማቸውን ሊያሟሉ የተነሱ የግርግር ፍየሎች በስተዋል። በዚህ በዚያ እየተፈላለጉና እየተሻተቱ ወያኔን ሊደግፉ በመቅበዝበዝ ላይ ናቸው። ይህ እድል እንዳያመልጠን በሚል በ1983 ዓመተ ምህረት ሲሉ እንደተደመጡት ሁሉ አገርና ህዝብ ያልነውን አወገዘውና ጥጋስ ይዘው ታሪካዊ ክህደትን ዳግም ሊፈጽሙ ተነስተዋል። የተራ አቋም ልዩነትና ሐሳብን የማሰማት መብት ጥያቄ አይደለም። የኢትዮጵያን እጣ ከፍልና የነገ ይዞታዋን የሚመለከት ነው። እንነጋገር ብለናል። ስንልም ስንናገርም ቆይተናል። የለመደባቸው ባንዳዎች አንጃዎችና ከሃዲዎች በሚጠበቁበት መዘፈቃቸው የምንጠብቀው ነበርና አያስገርመንም። በተለይ በውጭ ሀገሮች ያሉ እነዚህ ተውሳኮች የህዝብ ጎራ ማደናገሩን አክትመው ወያኔ ጎን በይፋ ቢለጠፉ ለትግላችን ጠቃሚ እንጂ ጎጂ አይደለም። ቀደምም ወያኔ ጋር ሄደው ሰግደው አልሆን ሲላቸው ወደ ውጭ እንደገና የፈለሱ ሀፍረተ ቢሶች ናቸው። ለተደናገሩት ግን ለማስረዳትና ሐቁን ለማስጨበጥ አሁንም እንሞክራለን። የወያኔና ጭፍሮቹ መነሻው ለውጥ መጥቷል በኢትዮጵያ የሚል ነው። ይህን ለማሳመን ወያኔ የውስጡ ችግር እንዳለ ሆኖ የተከፋፈለና በተለይም ኦህዴድ በሚባለው የተደጋከመ አስመስሎ ማቅረቡን መርጧል። ይሁን እንበልላቸው። ማን ተቆጣጣሪ እንደሆነ ለማስረገጥ ወያኔ አዲሱን ሹም መቀሌ ወስዶ የወርቅ ዘር እንዲልና ነፍሰ ገዳዩን መለስ እንዲያወድስ አስገድዶ የነበረውን ማጤኑ በበቃ ነበር። ወያኔ ውስጣዊ ችግር የመጣበት ቡድን እንደመሆኑ መጠን በዚህ በኩል የራሱን ካድሬዎች ቃኘው ሲል፣ በሌላ በኩል በህዝብ ዘንድ ግን ይተነፍስበታል። በአንድ በኩል አዲሱን ሹም አልፎም ጸረ አገዛዙ አድርጎ ሊያቀርብ ሲጥር፣ በሌላ በኩል ደግሞ ነጋር አለሙ አልገባ ያላቸው ካድሬዎች አስበላህን ስለሚሉት እነሱን ሊያረጋጋ ሲነሳ አዲሱ ሹም የራሱ መሳሪያና ቡችላ መሆኑን ማረጋገጥ ይገደዳል። ብዙዎች አዲሱ ሹም ግራና ቀኝ ሲቀባጥር የሱ የሚመስላቸው ጅዋጅዌ በመሰረቱ የአለቆቹ የወያኔዎች ነው። ለስልጣንና ፍርፋሪ የቋመጡት የሚሉትን ከግምት ምናስገባም እንኳ ለውጥ የመጣ ነው ለማለት ምን እየተደረገ ነው? ምንስ ሊደረግ ይመስላል? من ተለውጧል ብለን መጠየቅ የግድ ይሆናል። ስልጣን በማን እጅ ነው? አዳራሽ ሙሉ ሰው ጠርቶ መደስቆርና ጥቂት እስረኞችን መልቀቅ የስልጣን ባለቤት መሆን አይደለም። ስልጣን ካልን በኢትዮጵያ መሰላገሮች ማን ጦሩን፣ ደህንነቱን፣ ኢኮኖሚውን፣ አገሪቷን ይቆጣጠራል የሚለው ነው። ዛሬ ያገራችን አዛዥ ባለ ስልጣን በወያኔ ጉያ ያደገው ኮሎኔል ሳይሆን እነ ስብሃት፣ በረከት፣ ደብረጽዮን፣ ሳሞራ፣ አባይ፣ አዜብ ወዘተ ወያኔና የትግራይ ተወላጆች ብቻ ናቸው። ለማ ተባለ፣ ገዱ ተባለ፣ አዲሱ ሹም የሚያደንቀው ደመቀና ራሱም ተሿሚውም ቢሆን የወያኔ ቁችሎች ናቸው። ወያኔ ካልፈቀደ አይተነፍሱም። አሁንም እስትንፋሳቸውን በሰኮንድ ሊያቆምባቸው የሚችል ነው። ይዜ መግዣ እስከሆኑት ድረስ ግን ሁኔታው እስኪመቻችለት ሳይወድም ያስተናግዳቸዋል፣ ይችላቸዋል። ካልሆነ ደግሞ ያለማየው ኦቶምሳጣ የአዲሱ ሹምና መሰሎቹ ጣ ይሆናል። በተግባር ስናይ ከተፈቱት እስረኞች ያልተፈቱት ብዙ ሺዎች ይበልጣሉ። አሁንም ግብረ ስየል በአሰቃቂ ሁኔታ ቀጥሏል። አሁንም ዜጎች በአዲስ አበባ ሳይቀር ቤታቸው እየፈረሰ የፎቅ ስራውና መሬቱ ለወያኔ እየተሰጠ ነው። አሁንም አማራው ላይ ይህ ነው የማይባል ግፍ እየተፈጸመ ነው። አሁንም ባድመን መልሶ ለሻቢያ ለመስጠት ልመና ተይዟል። አሁንም በዝርፊያ ተቋሞች ላይ እናዜብ ተሹመዋል። አሁንም ህዝብ ባሰቃቂ የኑሮ ውድነት ይጠበሳል። አሁንም ሰፊው ህዝብ በሰፊው እየተፈናቀለና እየተገደለ ነው። ወያኔ የእርስ በርስ ግድያውን እያራገበው ነው። ምን ተለወጠ? ለነክስ ትንግርት አለኝ የሚል አፈጮሌ መጣ እንጂ አዲስ አገዛዝ፣ ዴሞክራሲ፣ ስርዓት ደብዛውም አልታየ። ዲስኩር ተጋፍን እንጂ ልጆች ሲታረዱ ማስቆም አልቻልንም። በግብረ ስየር ወገን ሲሰቃይና ጎደሎ ሲሆን ልንደርስለት አልቻልንም። በተበደለ ህዝብ ስም ተደራጅተው ሲዘርፉ አየን እንጂ ተጠቂው ህዝብ ታዳጊ ሲደርስለት አላየንም። ገሌን ፈቱ ስንል ስንት ብዙ ሺህ ገና አልተፈታም። 27 ዓመት ደብዛቸው የጠፋ ሊፈቱ ቀርቶ ስማቸውም አይነሳም፣ ድርጅቶቻቸውም አይጠቀሱ። በመሆኑም ለውጥ መጣ ብሎ የሚያስደስተን ሁኔታ ለብዙዎች አልታየንም። ወልቃይት ጠገዴ፣ ቋራ ሰቆጣ፣ ከዘረ ኢትዮጵያ ዛፍ ደግሞ ለኢትዮጵያ የሚበጅ ቅርንጫፍ ይገኛል ብለን ራሳችንን ለማሞኘት ፍላጎት የለንም። ያየነው መከራና ፍዳ የሚበቃ ነውና ዛሬ የአዲሱ ሹም አጫፋሪ ሆነው እንደግፍ እንደግፍ ጫጫታን የሚያሰሙት እነማን እንደሆኑ ለሁላችንም የተሰወረ አይደለም። የአሶሳ አርባ ጉጉ የበደኖ ጨፍጫፊዎች በአዲሱ ሹም ጊዜም አማራው ሲሰለብ ሲቆራረጥ ማየቱ ደስተኛ ያደርጋቸዋል እንጂ አያርቃቸውም። አዲሱ ሹም ሹማቸውና የሚፈልጉት ነው። ሌሎች አድርባዮች ደግሞ እድሜም እየገፋ ሲሄድ ይፈለግ የነበረው ፍርፋሪ እየራቀ በመምጣቱ ይህ የመጨረሻ ሙከራቸው መሆኑ ነው። ጠባቦችና የግንጠላ አባወራዎች ደግሞ ትንሽ ክፍተት ለግላቸው አግኝተው ያው ጸረ ህዝቡ አገዛዝ እስከቀጠለ የሚያስከፋቸው የለም። ባዕዳኑም ጭብጨባውን የሚፈልጉት ነው። ባላቸው አቅም አገር ወዳድ ኃይሎችን ሊያዳክሙ በመጣር ላይ ያሉት አለምክንያት አይደለም። ቀደም ብለን እንደነበረው ደግሞ ጉዳዩ አዲሱን ሹም የሚመለከት አይደለም። ሰውየው ትልቅ የሆነ መስሎት ቢንጠራራም ችግሩ ያለው በወያኔና በኢትዮጵያ ህዝብ መሃል ብቻ ነው። በሁለት ዝሆኖች ስር ያለ ሳር ነው ሹሙ። ሁኔታዎች ረግጠው የሚያልፉት በግርግሩ ተጠቅመን እንሾማለን ያሉትም አድርባዮች በግርግሩ የህዝብ ቁጣ ሰለባ ሆነው በላን ሲሉ የሚበሉ ይሆናሉ እንጂ በሹመት የሚበሸበሹ አይሆንም። የተጨባጭውን ሁኔታ በጥሞና ካጤን ነው ይህ ሁሉ ሀቅ ቁጭ ብሎ ይታያል። በተስፋና ለፍርፋሪ በመቋመጥ ከተነሳን ግን ሀቁ ይሰወርብናል። በዚህ ላይ አሳዛኝ የሚሆኑት ፍጥሮች ደግሞ ለወያኔ አድረውና ህዝብን በድለው የነበሩት ውዳቂዎች ሳይሆኑ ይህን ሁሉ ዓመት ጸረ ወያኔ ነን ብለው ቆይተው አሁን በመጨረሻው ራሳቸውን የሚያቆሽሹትና ታሪካቸውን የሚያበላሹት ናቸው። ወገን የወገኑ መከራና ስቃይ ካልተሰማው ሰው ነኝ ብሎ ሊናገርም የሚችል አይሆንም። በሰላሳ ወይም ሰላሳ ሺህ ዶላር አገሩን ህዝቡንና ሰብእናውን የሚሸጥ ዜጋ ኢትዮጵያዊ ሊባልም አይገባው። ልጆቹን አንደላቆ በውጭ አገር እያስተማረ ልጆቻችን መንገዳዳሪ ተጠቂ በረሃብ የሚጠበሱ ሲሆኑ ደንታም የማይሰማው የህዝባችን አካል አይደለም። የሚያገኘው ገንዘብ የወገን ደም የሚሸት ነው። ከርሱን የሚሞላው በወገን አስከሬን ላይ ተረማምዶ ነው። ኢትዮጵያ እያለቀሰች ከገዳይዋ ከበዳይዋ ጋር ሊተቃቀፍ ሲሯሯጥ ማየቱ ደግሞ ያሰቅቃል። ስንት ሺህ ደሃ አማራ ተፈናቅሎ ረዳት ባጣበት ለአንድ ለተፈታ እስረኛ አዋጥቶ በሚሊዮን ብር መኪና ለመግዛት መነሳት ህሊና ቢስነትን ያመለክታል። ለነጋሶ ጊዳዳ መኪና መግዛትም ምንም ትርጉም የለውም። በአማራው ስም በጎንደር ስም ብዙ ሺህ ዶላር አካብቶ አማራው ለስቃይ ሲዳረግ መታደጉ ከብዶ ገንዘብን ለጠላቶቹ መደጎም ያለመዋል መነሳቱ ደግሞ አሰቃቂ ክስተት ነው። እንነጋገር ካልን ሀፍረቱ እየዋጠን መሆኑን መካድ የምንችል አልሆንም። በውጭ አገር ነዋሪውን ኢትዮጵያዊ ለአዲሱ ሹም ሰለባ ለማድረግ እየተካሄደ ያለው ሴራ ያጤኗል። ይህ ሁሉ ተዳምሮና ውሎ አድሮ ግን የሚያመጣው ለውጥ አይኖርም። ወያኔም ከውድቀቱ አይድንም። ይህም የሚሆነው ወያኔ ከወያኔነቱ የሚለወጥ ባለመሆኑ እንጂ በራሱ ኮሎኔል ጥረት እንደማይሆንም የሚታወቅ ነው። ለዚህ ነው የትግሉ ተፋፍሞ መቀጠል ምንም አማራጭ የሌለው ሆኖ የሚገኘው። የተለወጠ ሁኔታ አለ ይሉናል። መሰረታዊ ለውጥ አላየንም። የነሱ አድርባይነት ግለቱ ነው የጨመረው። ሹሙ አቅም የለውም ሊኖረውም አይችልም። ስልጣን በወያኔ እጅ እስከቆየ ድረስ አዳራሽ ሙሉ የወያኔን ጀነራሎች ሰብስቦ ስለ ሀገር ጦር ማውሳቱ የጦፈ ጉንጭ አልፋ ስምሪት እንጂ ምንም የሚፈይደው የለም። ጦሩን ወያኔ ይዞት እስከቀጠለ ድረስ አዲሱ ሹም ከመጣ በተለይ በአማራው ላይ በልዩ ኃይል አማካኝነት በኦሮሞው ላይ ግፉ ተበራከተ እንጂ አልጠፋም። የሀገራችን ገንዘብና ንብረት ይበልጥ ተዘረፈ እንጂ አልቆመም። ይበልጥ ለአደጋ አገራችን ተጋለጠች እንጂ ለገንጣዮችና አራጆች ተመቻቸች እንጂ ከአደጋ አራቀችም። ኢትዮጵያ አገራችንን ለመጠበቅና ለማዳን አሁንም አገራዊ የተባበረ ትግላችንን አጧጡፈን ወያኔን ማስወገድ መቻል አለብን። የአካባቢው ሁኔታንም ስናጤን ወያኔ የያዘው የፖለቲካ አገራችን ኢትዮጵያን የሚጎዳ ነው። አላሙዲን ፍቱልኝ ብሎ ሊለምን የሚሮጥ ሹም የራሱን እስረኞች ሳይፈታ ለኢትዮጵያ የሚበጅ ላለመሆኑ ሌላ ምስክር ነው። ለዚህም ነው ኢህአፓ እንደ ድርጅት አዲሱን የወያኔ ሹም ያው ወያኔ ብሎ የሚቃወመውና የሚታገለው። የድርጅታችንን ስም ተጠቅመው ለወያኔ ሊያድሩ የተነሱትንም ከዚህ በፊት እንዳደረግነው ሁሉ ከጥቅም ውጭ የምናደርጋቸው ነን። ኢህአፓ አንድ ነው። ኢህአፓ የኢትዮጵያና የህዝቧ ወታደርና አለኝታ ነው። ለወያኔም ለባዕዳንም አያድርም። ቃል ኪዳናችን ይህ ነው። ጸረ ወያኔ ትግላችን ይፋፋም፣ ባንዳነትና ተገዥነት ይውደም።
It
የግሎባላይዜሽንን ድንበር ዘለልና ዘርፈ ብዙ ጣልቃ ገብነትን መቋቋም የሚቻለው በተባበረ የህዝብ ትግል ብቻ ነው። አምሮ በለጠ ከአዲስ አበባ። ዛሬ ባለንበት የግሎባላይዜሽን ዘመን ኢትዮጵያ ሀገራችን ለከፋ አደጋ ተጋልጣለች የሚለው ተጨባጭነት የሁሉም ኢትዮጵያዊው የጋራ ድምዳሜ እየሆነ ከመጣ ከራርመዋል። ይህ ሀገራዊ ችግር የጋራ ሀገራችንን ጎድቷል። እያንዳንዱ ዜጋ ቤት አንኳኩቷልና የሁሉም ኢትዮጵያዊ የጋራ ህመም እየሆነ መምጣቱ በተጨባጭ እየታየና እየተስተዋለ ያለው እውነት ነው። ከወያኔና ከባለሞልቻቸው በስተቀር የኢትዮጵያ ህዝብ ከወያኔ ጨቋኝና ዘረኛ አገዛዝ እስከ ወዲያኛው ለመገላገል መራር ትግል እያካሄደ ያለውም ለዚህ ነው። ወያኔ የተለያዩ የፖለቲካ ማደንዘዣ ቁማሮችን እየተጫወተ ትግሉን ለማደብዘዝና ለማኮላሸት ጥረት እያደረገ መሆኑም ያደባባይ ምስጢር ነው። ወያኔና ተባባሪ ጠላቶቻችን ይህን የተለመደ የፖለቲካ ቁማር ሊጫወቱ እንደሚችሉ ሳይታለም የተፈታ ነው። ነገም ከነገ ወዲያ ይህን መሰሪ ተግባራቸውን መቀጠላቸው የማይቀርና የማያቆም መሆናቸውን በተጨባጭ እየተመለከትን ነው። ስለ ኢትዮጵያ ሀገራቸውና ወገናቸው የሚጨነቁ ወገኖች ኢትዮጵያንና ኢትዮጵያውያንን ወደ ነጻነትና የድል ማማ ለማድረስ ወዳጅና ጠላትን በቅድሚያ አበጥሮና አንጠጥሮ መለየት ዋነኛ የትግላችን መሳሪያ መሆን እንዳለበት አበክረው ይናገራሉ፣ ይመክራሉ፣ ይጽፋሉ። እውነት አላቸው። ከገዳይ ጋር መተቃቀፍ ሞትን ማፋጠን ነው። ከጠላት ጋር አብሮ በመሰለፍ ብዙ ርቀት መጓዝ አይቻልም። ትግል ይጨናገፋል፣ ይኮላሻል፣ ይመታል። እነዚህን እውነቶች እንማርባቸው፣ እንወቃቸው፣ እንመርምራቸው የምንል ከሆነ የሀገራችንን የቅርብ ትዝታዎችን ማስታወስ ይቻላል። የ1997 ዓ ም የህዝብ ትግል የመከነውና የተኮላሸው የውስጥ ካሪ ባንዳዎችና የባንዳ ኃይላት የባዕድም ኃይላት የተቀነባበረ ሴራ እንደነበር መካድ አይቻልም። ከግማሽ ምዕተ ዓመታት በላይ የኢትዮጵያ ህዝብ ትግል እየመከነና እየተኳላሸ ያለው በውስጥ አገር በቀል በሆኑ ባንዳዎችና በባዕዳን ኃይላት የተቀነባበረ ሴራ መሆኑን መዘንጋት ወይም ለማድበስበስ መሞከር ትልቅ ስህተት ነው። የወጋ ቢረሳ የተወጋ ይረሳም ነውና ነገሩ። ታሪኩን የረሳ ስህተቱን ይደግማል ምክንያቱስ ከተባለ ምላሹ ከስህተቱ አይማርምና ነው። 1997 ዓመተ ምህረት የኢትዮጵያ ህዝብ ትግል መምከንና መኮላሸት እንደነ ልደቱ የመሳሰሉ ከሃዲዎችና ከውጭ ደግሞ እንግሊዝና አሜሪካ ትልቁን ድርሻ መጫወታቸውን የምንረሳው ሊሆን አይገባም። በረጅሙ የኢትዮጵያ ታሪክ ውስጥ እንደ ወያኔ ያለ የለየለት ጸረ ኢትዮጵያና ጸረ ህዝቧ ሆኖ የበቀለ ዘረኛና መሰሪ አገዛዝ አልታየም፣ ከታሪክም አልተነበበም። ለዚህ ነው የኢትዮጵያ ህዝብ ወያኔን አክንትፍ ብሎ እንደ ምራቁ የተፋው። ዛሬ የኢትዮጵያ ህዝብ ቀርቶ ለባዕዳን ቱጃሮች የሚቸረቸረው የጋራ ሸንተረር የሚያስጨፈጭፈው የደን ሀብት እንዲሁም ሕይወታቸው ከደን ሀብት ጋር የተቆራኘው የዱር እንስሳት ሳይቀሩ ጥላቻቸውን እየገለጹ ነው ቢባል ማጋነን አይሆንም። እንደ ሰው አይጻፉት አይናገሩት እንጂ በርካታ የዱር እንስሳቶችን ወደ ጎረቤት ሀገራትም እየተሰደዱ ነው። ለምን ቢባል ኢትዮጵያ አልተመቻቸውም። አጭር ምላሽ ነው። ስለዚህ ወያኔ ለኢትዮጵያ ሀገራችን፣ ለተፈጥሯዊ አካባቢ ሀብቶቿ እንዲሁም ለህዝቦቿ የለየለት ጠላት ነው የሚለውን ድምዳሜ ማስተባበል ከቶ አይቻልም። በመሆኑም ወያኔ የለየለት ጠላታችን እንጂ ወዳጃችን ብሎ ከጉያው ለመለጠፍ መሞከር ስህተት ብቻ ሳይሆን በሬ ካራጁ ጋር ይሄዳል እንደማለት ነው። በሌላ በኩል ወያኔ በኢትዮጵያ ህዝብ እየተጠላ ኢትዮጵያን እያፈረሰ ህዝብ መራር ትግል እያካሄደበት ለምን ለ28 ዓመታት ያህል ሊገዛ ቻለ ለሚለው ጥያቄ ወደ ምላሽ ለመጠጋት የዓለማችንን ውስብስብ ጉዳዮችና ባህሪያትን ከግሎባላይዜሽን አካሄድ ዘዴና ስልቶች ጋር አጣምሮ ባጭሩ መመልከት ተገቢ ነው። ግሎባላይዜሽን ዓለምን በባህል፣ በኢኮኖሚ፣ በዲሞክራሲና ቴክኖሎጂ ማስተሳሰር እንዲሁም ድህነትን መቀነስ ዋና ዋና ዓላማዎቹ መሆናቸውን በወረቀት ላይ በሚያማምሩና አማላይ የተሽሞነመነ መረዳት ተገቢም ነው። ቃላቶቹ ትክክለም ነው። የግሎባላይዜሽን መርህና ዓላማዎች በወረቀት ላይ ተሽሞንምኖ ለተመለከታቸው በተለይም በእጦትና ድህነት ለሚሰቃይ ሀገራት ዘንድ አማላይ የወረቀት ላይ ስራዎች እንጂ የተግባር አለመሆናቸውን መረዳት አለመቻል በስፋት እየተስተዋለ ነው። ግሎባላይዜሽን በኢንዱስትሪ በበለጸጉ ሀገራት መንግስታትና ድንበር ዘለል ኩባንያዎቻቸውም እንዲሁም በታዳጊ ሀገራት በሚፈጥሯቸው ሞግዚትና አሻንጉሊት መንግስታት መካከል የሚደረግ የከክልኝ ልከክል የሁለትዮሽ የጥቅም ስብጥር ግንኙነት የሚያበረታታ ነው። በዚህ ግንኙነት የበለጸ ጓሃገራት ተጠቃሚ ደሃገራት ደግሞ የበለጠ ተጎጂ የሚሆኑበት ሚዛን የሳተ ብለው ተቋማቸውን የሚያሰሙ ምሁራን ቁጥር ቀላል የሚባል አይደለም። ግሎባላይዜሽን ዛሬ ከሚኮነንባቸው በርካታ ነገሮች ውስጥ በታዳጊ ሀገራት ላይ በካፒታል ፍሰት ስም አካባቢያዊ ተፈጥሮ ሀብት ውድመት ላይ በሚፈጽሙት ኃላፊነት የጎደለው ተግባር፣ በኢኮኖሚ ምዝበራ፣ በታሪክ ማዛባትና ማጥፋት ተግባር መሰማራታቸው፣ የባህል ወረራን በስፋት በማካሄድ የትውልድ የማምከን ስራዎቻቸው በኢንዱስትሪ የበለጸጉ ሀገራት ይወነጀሉባቸዋል። ግሎባላይዜሽን በማር የተለወሰ ሬት ነው ብለው የሚከራከሩ ፖለቲከኞች፣ የኢኮኖሚ ሙያተኞች የአካባቢ ተቆርቋሪ ጠበብቶችን ማግባባት ያልቻለና ጨቃጫቂ የሆነ የዘመናችን ፍልስፍና ነው። ዓለም አታላይ፣ ዓለም ውሸታም፣ ዓለም ቀበጥባጣ፣ ዓለም አማላይ፣ ዓለም ድብቅ ወዘተ የሚሉ ስንኞች በስነ ጽሑፍና ስነ ግጥም ስንኝ እየተቋጠረባቸው የመመልከታችን ምስጢርም ዘመናችን በእነዚህ ቡድኖች ተቦክቶ የተጋገረ ለሁሉም በኩል የማይበላ ዳቦ መሆኑን ነው። የደሃ ሀገራት ህዝቦች የማይቋደሱበት ማዕድ ማለት ነው። የግሎባላይዜሽን ዓለም አቀፋዊ የኢኮኖሚና የፖለቲካ ግንኙነት በበለጸጉ ሀገራት ተጠቃሚነትና በታዳጊ ሀገራት ተጎጂነት ላይ የተመሰረተና ሚዛኑን በሳተ ግንኙነት ላይ የተመሰረተ መሆኑን መካድ አይቻልም። የደሃ ሀገራት ሀብት ይዘረፋል። አካባቢዎች ኃላፊነት በጎደለው አጠቃቀም ይጎዳል። ወጣቶቻቸው በባዕድ ባህል ወረራ እንዲደነዝዙ በትጋት ይሰራባቸዋል። ስለዚህ የግሎባላይዜሽንን ውስጠ ምስጢርን በሚገባ ሳይረዱ ሳይመረምሩ ወደ ግሎባላይዜሽን ባህር ለዋና የሚገባበት እንዳልሆነ ምሁራኖቹ ይመክራሉ። በሌላ በኩል ሀገራት ራሳቸውን ከግሎባላይዜሽን አግልለው የሚኖሩበት ዓለም እንዳልሆነም አበክረው ይመክራሉ። ሀገርና የህዝብን ጥቅም ማስከበር አለማስከበሩን በጥሞና እየገመገሙና እየመረመሩ የሚገባበት ዓለም መሆኑን ምሁራን ያሰምሩበታል። ከቀዝቃዛው ዓለም ጦርነት በኋላ በኢንዱስትሪ የበለጸጉ ሀገራት ዓለምን በበላይነት የመግዛት የረጅም ጊዜ ቅዠት እቅድ ይዘው እንደሚንቀሳቀሱ ከግሎባላይዜሽን መርህና የተግባር እንቅስቃሴዎች መረዳት የምንችለው በርካታ መሆናቸውን በግልጽ ይታያሉ። ከዚህ አንጻር የበለጸጉ ሀገራት ዓለምን በእጅ አዙር ቅኝ አገዛዝ በቁጥጥራቸው ስር ለማድረግ የሚራወጡበት ዘመን መሆኑንም ባንክሮ መመርመር ይገባል። የዘመነ ግሎባላይዜሽን የእጅ አዙር ቅኝ አገዛዝ ከቀድሞ ቀጥተኛ ቅኝ አገዛዝ የሚለየው አካኪ ዘራፍ እያለ ታንክና ሚሳኤል ወይም የጦር ጀቶችን አሰልፎ መውረር አለመቻሉ ነው። በቀጥታ በወታደራዊ ኃይል መውረር አስፈላጊ የሆነ ከተገኘም ለማድረግ ወደኋላ የማይሉ መሆናቸውን በሶሪያ፣ በኢራቅ፣ በሊቢያ ወዘተ ላይ የተደረገውን የተቀናጀ ጥቃት ወረራ ልብ ይሏል። የዘመነ ግሎባላይዜሽን የእጅ አዙር ቅኝ አገዛዝ መተብተቢያ ገመዶቻቸው ስልቶቻቸውና ዘዴዎቻቸው ምንድን ናቸው የሚሉትን ባጭሩ መመልከት ይጠቅማል። ሀ የመጀመሪያ እርምጃቸው የሚያተኩረው ሀገራዊ አንድነታቸውና ህዝባዊ አብሮነታቸው እንዲሁም የረጅም ታሪክ ባለቤት የሆኑ ታዳጊ ሀገራት ቀዳሚ የተዘዋዋሪ ጥቃት ኢላማዎች ይሆናሉ። እንደ ኢትዮጵያና በባለ ረጅም ታሪክ የሰው ዘር መገኛ የራሷ ፊደል ያላት የግብርና ስራ ከተጀመረባቸው ሀገራት በቀዳሚነት መጠቀስ የመሳሰሉት ይጎረብጣቸዋል፣ ያማቸዋል። የዚህ ዋና ምክንያታቸው ለጊዜው ስነ ልቦናዊ፣ ፖለቲካዊና ኢኮኖሚያዊ ሲሆኑ እንደሚችሉ መገመት አይከብድም። ለዚህ ተግባራቸው ተባባሪና ፈጻሚ መሆን የሚችለውን ወያኔን አቅፈውና ደግፈው ከሚኒክ ቤተ መንግስት አስገቡልን፣ ከኢትዮጵያ በተጨማሪ የሶሪያንና የኢራቅን የተቀናጀ የማጥፋት ወረራን ደርቦ ማንሳት ይቻላል። ለ ይህንን ሀገራዊ ጥንካሬ ለመሸርሸር የታዳጊ ሀገራት ምሁራንን በምንዳ እየገዙ የሴራው ተባባሪ እንዲሆኑ ያደርጋሉ። ወደ ስልጣን እንዲወጡና የሞግዚት መንግስት በእነዚህ ስብስቦች እንዲቋቋም ይዳርጋሉ። ከማስተዋወቅ እስከ ማስመረጥ የደረሰ ድጋፍና እውቅና እንሰጣሉ። ለተጭበረበረና ጸረ ዲሞክራሲ ለሆነ የምርጫ ድራማን ድጋፍና እውቅናን በመስጠት ጸረ ዲሞክራሲ ተግባራትን ይፈጽማሉ። የ1997 ዓመተ ምህረት በተጭበረበረ ምርጫ ሂደትን ነጻ፣ ፍትሃዊና ዲሞክራሲያዊ ነበር ብሎ እውቅናን ለወያኔዎች ለመስጠት እንግሊዝና አሜሪካን ቻይናን የቀደማቸው እንዳልነበረ እነሱ ቢረሱት እኛ እንረሳውም። ሐመሮሃ የደለበ የተፈጥሮ ሀብት ባለቤት ሆኖ መገኘት በዘመነ ግሎባላይዜሽን የጥቃት ኢላማ እንደሚያስደርግ የበርካታ አፍሪካ ሀገራትን ላብነት ማንሳት ይችላል። ይህንን የደለበ የወርቅ፣ የመዳብ፣ የአልማዝ፣ የነዳጅ ወዘተ ሀብታቸውን በግላጭ ለመዝረፍ ሲሉ ብቻ በቋንቋ፣ በሃይማኖት፣ በብሔር እየከፋፈሉ የጦር አውድማ በማድረግ ሰላማቸውን ያሳጣሉ። ከግጭት ቋሽና መሪዎች ወይም ካሻንጉሊት መንግስታት አገዛዞች ጋር በመመሳጠር ሀብታቸውን ይዘርፋሉ። መ በታዳጊ ሀገራት ወጣቶች ላይ የሚከፈተው የባህል ወረራና ትውልድ የማምከር ሌላው የማንበርከክ ዓላማቸው ነው። የምዕራብ ሀገራት ባህል ተሸካሚ እንዲሆኑ ይሰራባቸዋል። የሐሺሽ፣ የሺሻ፣ የዝሙት፣ የዳንኪራ ቤቶች ምርኮኛ እንዲሆኑ ዘመቻ ይከፈትባቸዋል። የወጣቱን ትውልድ መምከን ደግሞ ሞግዚት የታዳጊ ሀገራት ገዢዎች ይፈልጉታል። ስልጣናቸው እንዳይናጋ የበቃ የነቃ ትውልድ እንዲፈጠር አይፈልጉምና ነው። ተመሳሳይ ጾታ ግንኙነት ዘመቻ ይከፈትባቸዋል። የበለጸጉ ሀገራት መንግስታት በታዳጊ ሀገራት ላይ የሚኖራቸው ጠንካራ የሃይማኖትና የባህል ወረራን በታዳጊ ሀገራት ወጣቶች ላይ በማስረጽ እውነትን ሸምጥጦ እስከ መካድ የደረሰ ጉዞን ይመርጣሉ። ተመሳሳይ ጾታ ግንኙነትን የሰብአዊ መብት አድርጋችሁ ተቀበሉ የሚሉ ኑዛዜያቸውን ዘመቻቸውን ላብነት መጥቀስ ይቻላል። ለእኔ እስከሚገባኝ ድረስ ሰብአዊ መብት ማለት የሰው ልጅ ሰው በመሆኑ ብቻ የተጎናጸፋቸው ተፈጥሯዊ መብቶቹ ናቸው። ወንድ ወይም ሴት ሆኖ መወለድ ተፈጥሯዊ ነው። ወንድና ሴትም የጾታ ግንኙነት ወይም ጋብቻ መፈጸም ተፈጥሯዊ መብታቸው ነው። ወንድ ከወንድ ወይም ሴት ከሴት ጋር የጾታ ግንኙነት ወይም ጋብቻ መፈጸም ተፈጥሯዊ አይደለም። በእኔ እምነት የተመሳሳይ ጾታ ግንኙነትም ሆነ ጋብቻ በሃይማኖትም በባህልም ውግዝ ነው። ኢትዮጵያዊ ባህልም የሚቀበለው አይደለም። እነ ኦባማ ግን ይህንን ይሰብኩልናል። ሰ በኢንዱስትሪ የበለጸጉ ሀገራት በታዳጊ ሀገራት ሞግዚትና ሻንጉሊት አገዛዝ መፍጠር የጥቅም ማስጠበቂያ ገዢ ሐሳባቸውና ተግባራቸው ነው። ለዚህ ደግሞ በቀጥታ የህዝብ ትግል እስከ መንጠቅ የደረሰ እርምጃን ይወስዳሉ። የበለጸጉ ሀገራት በሞግዚት የታዳጊ ሀገራት አጋር መንግስቶች ላይ የህዝብ ትግል መረር ከረር ሲልባቸው የበለጠ ተጨናቂዎች ተጠባቢዎች መስሎ ይታያሉ። ለዚህ ጽሑፍ ያነሳሳኝ ዋና ምክንያት ይኸው ዘመቻቸው በኢትዮጵያ የለውጥ አየር ላይ እያንዣበበ መሆኑን በመታዘቤ ነው። የኢትዮጵያ ህዝብ ለተከታታይ ዓመታት ወያኔን አምርሮ ታግሏል። የህይወት መስዋዕትነቶችም በተለያዩ አገሪቱ ክፍሎች ተከፍሏል። የህዝብ ትግሉ የወያኔን አገዛዝ ከጭንቀት ውስጥ አከተታል። ይህን የህዝብ ትግል የወያኔ አገዛዝ ዋነኛ አገዛዙ ስልቱ የነበረውን ከፋፍሎ የመግዛት አባዜውን ሰብሮበታል። ህዝቡ መከፋፈል ይብቃን ብሏል። የአማራው ደም የኦሮሞ፣ የኦሮሞ ደም የጉራጌው፣ የሶማሌ፣ የአፋር ወዘት ደም ደሜ ነው ብሎ አንድነቱን ማንሳቱ የወያኔን ቅስም ሰብሯል። ወያኔ በቃህን የህዝብ መታገያ መፈክርና ጥያቄ ሆኗል። ይህንን የህዝብ ትግል ለማዳከም ወይም ለማጨናገፍ በወያኔ እየተሸረቡ ያሉ ሴራዎች እንዲቀጥሉ መሆናቸውን መከታተል ይፈልጋል። በደቡብ ኢትዮጵያ በሞያሌ፣ በጌዲዮ፣ በቤኒሻንጉል ወዘተ እየታዩ ያሉት ህዝብ ከህዝብ ግጭቶች ፈጣሪም ተንኳሹም ወያኔ መሆኑን ልብ ይሏል። የአማራ መፈናቀል ያጤኗል። በሌላ በኩል ይህን ለስር ነቀል ለውጥ ለማምከን ወይም ለማኮላሸት ሲባል የሚሯሯጡ የባዕድ ኃይል አዳትና የወያኔ ቅጥረኞች ወገኖችን መመልከት የተለመደ ሆኗል። ከአገር ህልውና በላይ የወያኔ ህልውና አሳስቧቸው የህዝብ ጥያቄን ሲያድበሰብሱ እየተመለከትን ነው። የወያኔ ተጠጋግኖ በስልጣን መቆየት ኢትዮጵያን ያጠፋል እንጂ አያድንም። ወያኔን እንጠግነው፣ ወያኔን እንታረቀው ወዘተ ለእኔ መፍትሄ መስሎ አይታየኝም። ወያኔ በደም የተጨማለቀ በሌብነት የተዘፈቀ በመሆኑ መፍትሄው የህዝብ ጥያቄ የሆነው ስልጣን ይልቀቅ ነው። ወያኔ ይህን የህዝብ ትግል ለመቀማት ሲባል የህዝብ ባለ ውለታነት በማወቅም ባለማወቅ ሲነጋ መስማት ወይም በሌሎች ሲሰጥ መስማት በግል ያሳዝነኛል። ሀገሬ ኢትዮጵያ ሞኝነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ የሚለው የኢጣሊያን ዘመን ጀግኖች ብሶትን አስታወሰኝ። የታሰረው ሊፈታ ብሎ የታገለው የታሰረውና የሞተው የኢትዮጵያ ህዝብ ሆኖ እያለ አንዳንድ ከስር የተፈቱ ወገኖቻችን ከህዝብ ልቅ ለምዕራብ ሀገራት ምስጋና ሲቸሩ መስማት አሳዝኖኛል። በውጭ ሆነ በአገር ቤት የሚኖሩ ምሁራን የወደፊት ኢትዮጵያ ዕጣ ፈንታ የተሳካ እንዲሆን ለህዝብ አደራ መስጠት በዋነኛ ሲገባቸው አደራውን በዋነኛነት ወደ ወያኔው ጠቅላይ ሚኒስትር ማዘንበላቸው በግል ያሳዝኖኛል። ከህዝብ በተለይ ሆኖ በተደጋጋሚ መሰማቱ መንስኤውን ትቶ ውጤቱ ተገቢ አይደለም የሚል እምነት አለ። መፍትሄ ሊሆን የሚችለው ለቀጣይ ስር ነቀል ለውጥ ህዝብን ማስተማር፣ ማደራጀት፣ ታግሎ ማታገል ብቻ ነው። ኧረ የታዳጊ ሞግዚት ገዢዎችና የበለጸጉ ሀገራት የምዝበራ ሰንሰለት በዘመናችን በመረብ የተያያዘ መሆኑ ሌላው የግሎባላይዜሽን አስከፊ ገጽታ ነው። እንደ ዓለም የገንዘብ ድርጅት፣ የዓለም ባንክ የመሳሰሉ ተቋሞቻቸው በደሃ ሀገራት ህዝብ ስም ገንዘብ በብድር በእርዳታ ወይም በባጀት ድጎማ ስም ይሰጣሉ። እዳው በሀገርና በህዝብ ላይ ይከመራል። የተሰጠው ገንዘብ በአብዛኛው በታዳጊ ሀገራት ገዢዎች እየተዘረፈ ተመልሶ ወደ በለጸጉት ሀገራት የባንክ ሂሳባቸው እንዲቀመጥ ይደረጋል። የወያኔ ገዢዎች በበርካታ ቢሊዮኖች የሚገመት ገንዘብ ወደ አውሮፓ፣ አሜሪካ፣ ቻይና ወዘተ ማሸሽ መቻላቸው የዚህ የተቀናጀ ዝርፊያ ውጤት ነው። በመጨረሻም ዘመነ ግሎባላይዜሽን ፍትህ የሌለበት ኃይል የነገሰበት ምዝበራና ዘረፋ የገነነበት በከክልል ከክልል በገዢ መካከል የሚፈጠርበትና የሚካሄድበት መድረክ ነው። እንደ ኢትዮጵያ ያሉ ታዳጊ ሀገራት የዚህ ዘመን ፍልስፍና ተጎጂዎች ናቸው። ለዚህ ነው ታዳጊ ሀገራት እያንዳንዷን ግንኙነት ሳያጤኑና ሳይመረምሩ ወደ ግሎባላይዜሽን ባህር ገብተው መዋኘት የለባቸውም የሚባለው። ይህንን ዓለም አቀፋዊና ሀገራዊ የጭቆና መረብ መበጣጠስ የሚቻለው በታዳጊ ሀገራት ህዝቦች የተባበረ ኃይል ብቻ ነው። በባዕድ አገልጋዮችና ምንደኞች ማዕቀብ መጣል። እዚህ ደግሞ አቀኛ ምሁራን ከምንደኞች አቀኛ ፖለቲከኞቻችን ከባዕድ ቅጥረኞች ባንዳን ከታጋይ መለየት ለኢትዮጵያ ህዝብ ዛሬም ትልቁ የቤት ስራ ነው።
ያላገጠብን በጀርባው ተንጋ ያለ ተራሄ ይመግምጋታል አይኗ ከኔ ጋር ይዞ ይከራ እሚ ከሳሳዋ ስቃያ ሲበዛ ጠቀይ ማንቆ አንገቷን ተይዛ አርሲያ አልፋት ልጄ ልጄ ያለች የማጨረሻዋ ይህንታል እህት ወንድምሽን አባትሽን ለበላ ጭራሻት ተዳሪ ይሁንበሽ መሃላ እኔን የረግጠኝ አንቺንም እንዳይረግ ብድር መላሽ አባት በቆመት ከእጁ ልጠቂና ማሰሪያውን ገመድ ቀጥቀጣሽ አባሪ አድርጊልኝ አመድ ልጄ በርቺ ብላ ቃል ግቢልኝ አለች እግሯ ተጣ በጣም ያጣረች እሺ ብያልኳ ቃል ገባለሁ አላት ብዬ ላላደር ያንቺ ስጋ ይሁንብኝ እንደ ገዢ ልጆች ዛሬን ባድለኝ ነገ የምፈካ ክንቡት አበባ ነኝ እንዳልቀርጠው ልጌ ከስሜ እንዳልጠፋ የሚኮተኮተ የሚሰጠ ስፋ አይ በርቺ ባዩ ልትቃላጣው ደረስ የግፉ የመከራው ከመድ እስኪበጠስ እመናው ብያለው የማሚዬን አጽም እኔ እኔ አልገዛም ከንበርክኬ አላት ኢትዮጵያ እናቴ ጀግና ወላዲቷ ከልተሸፍና ትጨማዶ ፊቷ ልጄ በማሐፀኔ ልጄ በስብሴ በላ የነገረችኝ ከደቅ ነው ፊቴ እንዴት ብዬ ልደር እያንቃጨለብኝ ፍጹም አይሞክርም ቃል ኪዳን
የምናገባኝ ፖለቲካ የምናገባኝ ፖለቲካ እንደ ቀንት እንደ አርቋስታይነት እንደ ራስ ወዳድነት እንደ ፈሪነትም እንደ ባንዳነትም ሁሉንም ሆኖና መስሎ ሊታየም ይችላል ነው ባለፈው ትውልድ ውስጥ በተፈጠሩ አለመግባባቶች መሃል ያለፉ ሰዎች ዛሬ ነቃፊ ወቃሽ ሆነው ሲታዩ ያስገርማል በወቅቱ ሐሳባቸው መለገስ ትግሉን ለማስተካከል መቀላቀል ቢችሉ ኖሮ ምናልባትም ሀገር አሁን ያለችበት ሁኔታ ላይ ባልደረሰች ነበር ሀገር የምትጠፋው አያገባኝም ባይ ሲበዛ ነው ዜጋ ሐሳቡን በግልጽ ለመናገር ከፈራ ከተሸማቀቀ የሀገር ህልውና ሊጠበቅ አይችልም ፖለቲካም ለሐቅ ለእውነት መታገሉ ትቶ በሐሰት ተጅቦንብኖ በማጭበርበር ከተጓዘ መጨረሻው ከወያኔ ሁኔታ መረዳት ይቻላል ማጭበርበር ለጊዜው ሊጠቅም ይችላል ምናልባትም በታክቲክ ደረጃ ማጭበርበር መርህ ሲሆን ግን ደወያኔ ለውርደት ይዳርጋል ሀገር ለተጠፋ የምትችለው ዜጋ ነጻነቱን ተቀምቶ የሚፈልገውን እንዳይል ተሸማቆ ሲገኝ ነው ፊደል የቀመሰው ደግሞ ከዚህ አይነቱ ፍርሃት የሚላቀቅበትን የትምርት ጋሻ አንግቦ ፍርሃትን መመከት ከተሳነው ከምን አገባኝ ፖለቲካው ጋር ተጣብቆ ያልፋል ማለት ነው ተሽዋሚ ሲመጣ ሆታ ተሽዋሚ ሲሞት ዋይታ ተሽዋሚ ሲሻር እሪታ አንድን ህዝብ በጋራ ከሚፈልገው ደረጃ ላይ ሊያደርሰው አይችልም። ጥቂቶች በዚያን ዘመን ከትግል ሸሽተው ትምርት ይበልጥብናል ብለው ያሰቡትን ቢያሟሉም ዞሮ መግባቤት አልኖራቸውም ቢኖራቸውም እንደፈለጉት የሚሆንበት አልሆነም። ዛሬ ሀገርና ህዝብ ከወደቁበት መከራ ራሱን ብቻ ነጥሎ ለማውጣት የሚችል ምሁር የለም አይኖርምም። ቤት ያልሰሩ ምሁራን ሰነፎች ተብለው ሲወነጀሉ የሰሩትም ከየት አመጡት ተብለው ታሙበት እንጂ አልተመሰገኑበትም። ሀገሬ ጋር አደስታ እስካልፈጠረች ድረስ የሚሆነው ይኸው ነው። በወጣትነት ዘመን የሸሹት ትግል በርጅና ዘመን ቀድሞ ይጠብቃል። በጊዜው ለጋዮታቸው ለሰጡ ዜጎች ሞትን መርጠው መኖር ጠልተው ሳይሆን መጪው ዘመን የሚወሰነው በእነሱ ጉዞ ላይ መሆኑ ስለገባቸው ነው። የርጅና ዘመናቸው የወጣትነት ህይወታቸው ውጤት መሆኑ ስለተረዱት ነው። ንቁ ወጣት ተማሪዎች በሽልማቱም ቢሆን ለጃንሆይ ይቀርባሉ። የንጉሥ አገዛዝ ሲወገድ ሲሉ አጼ ኃይለ ሥላሴን በግል ጠልተውና ቀምደው በማያስ ሳይሆን የዘርንክስና ዘመኑ ያለፈበት በመሆኑ ሀገራችንን በስልጣኔ መንገድ ለመምራት የሚያስችለው
ሁኔታዎች አሉና የተሻሻለ መንገድ ይፈጠር በሰላም ስልጣን ለህዝብ ይተላለፍ ብለው በመጠየቃቸው ነው የተጋጩት። እሳቸው ለማያዩት ጊዜ የማይጨነቁ ከሆነ ወጣቶቹ ለሚደርሱበት ችግር ማሰባቸው የሚያስመስግናቸው እንጂ የሚያስወቅሳቸው ሊሆን አይችልም። ይህ ጥያቄ ተቀባይነት አግኝቶ ቢሆን ኖሮ በዚህ ጥያቄ ላይ የተማረው ክፍል ያለምንም ማንገራገር አንድ ላይ ተነስተው ቢሆን ኖሮ ምናልባትም በኋላ የተከሰተው የደርግ ጭፍጨፋ እንዳይከሰት ማድረግ በተቻለ ነበር። ምንም እንኳን የንጉስ ዘመን በባለስልጣናት በደርግ ሰዎችና በሚኒስትር ፖለቲከኞች ሁሉም ወንጀለኛ ተብለው ቢገደሉም ከመካከላቸው ለውጥን የሚፈልጉና ኢህአፓም የሚያማክራቸው በተለይም ንጉሱ ጥያቄውን እንዲቀበሉ ለማድረግ የሚጥሩ እንደነበሩ ግልጽ ነው። በሃያኛው ክፍለ ዘመን አቫንጋርድ ፖለቲካ ሲያቀነቅን ያስተዋሉ ጊዜው ያለፈበት የነገስታት ፈራጅ ቆራጭ ይቀጥል የሚሉ ምሁራን መገኘታቸው ከእውነታም ከውቀትም ጋር ተገፈታትረው የተላለፉ መሆናቸው የሚያሳይ ነው። ህዝብ ስልጣኑን በፓርላማ ውስጥ እንኳን መቆጣጠር ባልቻለበት ሁኔታ እንደታፈነ ይቀጥል ማለት ምን ማለት ነው? የኢትዮጵያን ፖለቲካ ከድጡ ወደ ማጡ የከተቱት ይህን መሰል በልጅነታቸው ፖለቲካ ያገባንም ያሉ በስተርጅና ደግሞ ያን የተጠየፉትን ፖለቲካ ከኔ ወዲያ ተንታኝ ላሳር ብለው አይናቸውን በጨዋጦ የሚዘባርቁ ሀፍረተ ቢሶች መከሰታቸው ነው። የኢትዮጵያ ችግር እነሱ ዲግሪ ከመቀበላቸው በፊትም ጀምሮ ያለ ነው። ያኔ ያልታየን አሁን ታየን ቢሉ እንኳን ያባት ነው። ትኩስ ተንታኝ ልሁን ብሎ በማያውቁት ጎራ ከመዳከር ድሮም ትምህርታቸውን የራስ ምቾት ያለመ እንደሆነ የታወቀ ነው። አስገራሚው ግን ኢህአፓ ይህንን ያንን ስህተት ሰራ እያሉ ከሚተቹት መሃል እነሱም ያሉ መሆናቸው ነው። ታሪካቸውን ስለሚያውቁት በኢህአፓ ላይ የሚያደርጉት ዘመቻ ለጥቂት ጊዜም ቢሆን ሰዎችን ሊያወናብድ ይችላል። አቆ እየጠራ ሲመጣ ግን ኢህአፓንና ህዝብ መለያየት የማይቻል መሆኑን መገንዘብ ሲቻል ግን ልክ እንደ ወያኔ ያፍራሉ። ወያኔ ዛሬ አፍሮ ኢህአፓ እንኳን ብሎ ስሙን መጥራት አልቻለም። በሜዳ ጨርሾ መጣው ብሎ እኔ ነኝ ስለ ኢህአፓ ሰማት የሚያገባኝ ብሎ በከተማ ጉድጓድ ሲያስቆፍር ቆይቶ እንዴት ዛሬ ኢህአፓ አለ ብሎ ይናገር? ስለዚህ መሰል ምሁራን ኢህአፓ ጥቅማቸውን የሚጋፋ መስሎ ስለሚታያቸው የመጀመሪያው ጠላታቸው እንደሆነ አድርገው መቁጠራቸው የታወቀ ነው። እንዲገባቸው የሚያስፈልገው ግን ኢህአፓ ለአዋቂዎች ብቻ ሳይሆን ለአላዋቂዎች መብት ጭምር የቆመ ኢትዮጵያዊ ድርጅት መሆኑን ነው። በወጣትነታቸው ዘመን ትግሉን ሸሽተው በመሮጣቸው ኢህአፓ አልተቀየማቸውም። የኢትዮጵያ ህዝብ ካሁን በኋላ በሚያደርጉት እንጂ ያለፈውን አይቆጥርባቸውም። ማወቅና አለማወቅ የሚለካው በተግባር ነውና አውቀው ነው ያደረጉት ብሎ አይቀበልም። ኢህአፓ ንጉሱን ባይቃወም ደርግም ወያኔም ባልመጡ ነበር የሚሉ ፖለቲከኞች ነን ባዮች የትግል መፈክር የተፈበረከው ከዛን ጊዜዎቹ እኔን አያገባኝም ባዮች ዲስኩር መሆኑ የሚጠፋ አይሆንም። ወያኔ ያመጣው የውጭ ኃይል መሆኑን የአፋን የወጋው የውጭ ኃይል መሆኑ ያልገባቸው ሰዎች የነዚህ ከሃዲ የሆኑ ግለሰቦች ዲስኩር ተከትለው ቢያናፍሱ ችግር የለውም። መልሱን ህዝብ ራሱ መስጠት ስለሚችል የአፋን የሚያስጨንቀው ጉዳይ አይሆንም። ኢህአፓ በሁለት ክስተቶች መሃል ያሉ ነገሮችን ማለትም የአዲስ ትውልድ ራይ እውን ማድረግና ያለፈውን መከራና ስቃይ በዝምታ እንዳይቀበል ፍርሃትን እንዳይወርስ የአያቶችን ጀግነት እንዳይረሳ የራሱን እድል በራሱ እንዲፈጥር የማድረግና ያለምንም ጠብ ትውልዶች ከመሪዎች ሳይሆን ከራሳቸው በመንጭ ስሜት እንዲጎዳኙ ለራሳቸው ብቻ ሳይሆን ለመጪው ትውልድ ሁሉ የሚበጅ ነገር እንዲሰሩ ለማድረግ ድልድይ ሆኖ ያገለገለና ህይወትን በመስጠት አርያ የሆነ ድርጅት ነው። እንደ ኢህአፓ ህዝብ ሲል መስዋዕትነትን የከፈለ በጽናት ከአርባ ዓመታት በላይ ያለፈ ትግል ያካሄደ አንጋፋ ታጋይ ብቻ ሳይሆን ህዝብ አፍቃሪ ድርጅት ካለ አለሁ ይበል። ታሪክ እንደ ዜና ላፍ አይለሰልስም። ህዝብ የማያውቀው ነገር የለምና ህዝብ ይዳኘዋል። የአንዳንዶቹ ተቃውሞ ታዲያ ምን ያድርጉ ያሰኛል። ምክንያቱም የነ ቶሎ ቶሎ ቤት ጭቃውቂዎችና ጭቃ ረጋጮች የለጠፉት ጭቃ እየተቀረፈ ሲወድቅ የገነቡት የድርጉሽት ቤት ሲፈራረስ በአፈሩና በጭዱ ባሸዋውና በውሃው ማሳወባቸው የሚጠበቅ ነውና ያለፈው ችግር ተመልሶ እንዳይመጣ አሁንም ኢህአፓ ምክሩን ከመለገስ አልተቆጠበም። ሁልጊዜም እንደሚለው ሀገርን በችኮላ እዩኝ እዩኝ ፖለቲካ መገንባት ቀርቶ ማቆየትም አይቻልም። ሳይሳካልን ቀለስ ሲሳካልን መለስ በማለት ሀገር አትገኝም። የህዝብን ራይ ያዘ ቁራጥ ትግል ተሻለች። በሁሉም መንገድ ያላሰለሰ ትግል ነው መፍትሄው። ረጋ ብለን እናስብ። የአፓን መውቀስ ሳይሆን ማወደስ ብርቅ የሚሆንበት ዘመን መምጣቱ የማይቀር ነውና በህዝቡ የሚያምነው ያፋ ከህዝብ የተለየ ፍላጎት የለው። ድሉም ከህዝቡ ውድቀቱም ከህዝቡ ጋር ብቻ ነው። የውስጡን ህመም ቢደባብቁት በእንባ ይገለጣል ነውና ነገሩ። ድል ለኢትዮጵያ ህዝብ።
Good night, Sucker.